ሰላቱ ወሰላሙ አለ ረሱልላህ ሰለላሁ ዐለይሂ ወሰለም። እንደገና ተመልሰናል። ያው ከቆምንበትን ቀጥላለን። እና አላህ ሱብሃነሁ ወተዓላ ወመን ለም ይህኩም ቢማ አንዘለላህ ፈኡላኢከ ሁሙል ካፊሩን። አላህ ባወረደው መለኮታዊ መመሪያ ህዝቦችን ያልመራና ያላስተዳደረ ሰው ስልጣን አላህ ሰጥቶት እንዲህ አይነቶቹ ኻኢኖች እና ከሃዲዎች ናቸው። እና ክህደት ላይ መውደቃቸውን አውቀው ከወዲሁ ምናልባት ለመውጣት የሚፈልጉ ካሉ ይጣሩ፣ ካልሆነ ግን እኔ የማቃቸው በክህደት ነው ብሎ ውሳኔውን ሰጠ። ይሄ ነገር ግን ተጥቢቅ የሚደረገው አንደኛ አንድ ሰው ስልጣን ይዞ ህዝቦችን የማስተዳደር ኃላፊነት በሚወድቅበት ጊዜ ከሶስት አንድ ሰው ነው የሚሆነው። አንደኛ ዲን ይኖረዋል፣ የአላህን አማና ይወዳል፣ ያፈቅራል፣ ያን ነገር ተጥቢቅ ለማድረግ ይጥራል። ይሄ ሰውዬ መወፈቅ ነው። ቢሳካለትም ባይሳካለትም በትክክል እስከ ሞከረ ድረስ አላህ ሱብሓነሁ ወተዓላ ምንዳውን ይሰጠዋል ማለት ነው። ሁለተኛ እውቀቱም አለው ማለት ነው፣ ፍላጎቱም አለው። ይሄኛው ሁለተኛው ደግሞ ፍላጎት አለው ግን እውቀት የለውም። አንዳንድ ጊዜ ምንም የማያውቅ ሰው በአጋጣሚ ስልጣን ላይ ይመጣ። ስለዚህ ይሄ ሰውዬ አላህን ሸርዓ አያውቅም፣ ፍላጎት ነበረው ግን ተጥሚቅ ለማድረግ በሚፈልግበት ጊዜ ያው አማካሪዎቹም የሱ ቢጤ ሊሆኑ ይችላሉ፣ የሚረዱት አይኖሩም፣ አይሳካለትም ማለት ነው። በአላህ ሸርዕ መራሁ እየመሰለው በጃሂልያ ይጓዛል ማለት ነው። በጀህል ባልሆነ ሐራሙን ሐላል ሐላሙን ሐራም እያጨማለቀ ሊሄድ ይችላል። ይሄ ሰውዬ ያንን ደካማ ጎኑን አርቆ ዑለሞችን ጋብዞ እኔ በአላህ ሸርዕ ነው መሐከም የምፈልገው ጠብቁኝ፣ ስህተት ላይ እንዳልወድቅ ምናምን ብሎ የሚያስፈልገውን ጥረት ካደረገ ይሄም ሊድን ይችላል ማለት ነው። ግን እኔ በአላህ ሸርዕ ነው ይልና ዝም ብሎ በተግባር ግን በተጨባጭ እንደፈለገ ይጨፈጭፋል ማለት ነው። ይሄ ከሆነ ጃሂል ነው። ጃሂሉን ደግሞ አውቆ አቅሙን አውቆ የሚመለከተውን ክፍል እንዲተባበሩት መጠየቅና መጋበዝ ሲገባው በአምባገነንነት ነውና የሄደው። ይሄም በአላህ ሸርዕ አልመራም ማለት ነው፣ ፍላጎቱም የለውም። ለምን? ቢኖረው ኑሮ ባለሙያዎችን ያቀርብ ነበረ። ሶስተኛው ደግሞ ሙልሂድ ነው ማለት ነው። ጭራሹን ኢማኑ የለውም እውቀቱም የለውም። ይሄ ደግሞ የባሰበት ነው ተነጭራሹ ማለት ነው። ስለዚህ አራተኛ አለ። አራተኛ ዲን አለው፣ የዲን ፍቅር አለው፣ ጥረትም ያደርጋል፣ የተለያዩ ስህተት እንዳይመጣበት ይጠነቀቃል፣ አማካሪዎችንም አዘጋጅቷል። በዚህ መካከል ግን ሰው ፍጹም አይደለም፣ የተለያዩ ስህተቶች ሊያጋጥመው ይችላል። በሂደት ማለት ነው፣ ፈልጎ ሳይሆን በሂደት ድክመት ያጋጥመዋል። ይሄ ማዕዙር ነው። የተጅተሃደ ልሙጅተሂዱ ፈለሁ አጅራን፣ ፈአሷበ ፈለሁ አጅራን፣ ወኢዛ አኽጠአ ፈለሁ አጅሩን ይላል ማለት ነው። ምናልባት አንተና እኔ ተካሰን በአንድ ነገር እንሄዳለን፣ እሱ በደረሰው መረጃ መሰረት አጠናና ሀቅ ነው ያለው ብሎ ያመነበትን ነገር ባልተሟላ መረጃ ለማይገባው ሰው ሊፈርድለት ይችላል። ግን እኔ ሊበድለኝ ፈልጎ አን ሊጠቅም ፈልጎ አይደለም፣ በእሱ እይታ ሀቁ ይሄ መስሎት ማለት ነው፣ መረጃው ያሳየው ይሄን ነው ብሎ። ይሄ ከሆነ ጥረት አድርጓል ሀቁን ለማግኘት ግን አልተሳካለትም። በኒያው ሀቅ ለማግኘት ጥሯልና አላህ አንድ አጅር ይሰጠዋል፣ ወንጀል ጭራሽ የማይጻፍበትም ይባላል። እና እነዚህ አይነት ተፋሲሎች ይመጣሉ ማለት ነው። ግን በአጠቃላይ ሀቅን የማይፈልግ ብሎም የሚቃወም ወይም ደግሞ ለተለያየ ጥቅማ ጥቅም የሚሸጥ ከሆነ ያ ችግር ላይ እንደሚወድቅ አያጠራጥርም ማለት ነው። ከዛ ሌላ ደግሞ ሌላም ክፍል አለ። አንድ ሰው በመሰረቱ ሐቁን ያውቃል፣ ተጥቢቅም ለማድረግ ይሞክራል። ግን በተለያዩ ጥቅማ ጥቅሞችና በእንቅፋቶች ይጠቃል ማለት ነው። ሐቁን ያውቀዋል፣ ያን ሐቁን ለማድረግ የማያስችሉ ችግሮች ያጋጥሙታል። ወይ በጥቅም ያታልሉታል፣ ጉበኞች አሉ በሚሊዮን የሚሰጡ፣ ወይም ደግሞ በተለያየ ምክንያት ተጽዕኖ የሚያደርግ አካል ይኖርበታል ከባለስልጣኑ ራሱ። ያን ታቅም በላይ ሆነበት የማይቻል ሆነ ማለት ነው። የዛ ጊዜ ያ የሚፈርደው ነገር የአላህ ሸርዕ ጋር የማይጣጣም መሆኑን እያወቀ ወንጀል መሆኑ እየተሰማው ለተለያዩ ተጽዕኖዎች ይንበረከካል ማለት ነው። ይሄ አይከፍርም። ለምን? ኢንካር አላደረገም። የአላህ ሀቅ አይደለም ስህተት ነው የፈረድኩት ማለትን ያምናል። ግን ታቅሜ በላይ ሆነ ምን ላድርግ ይላል። ሚኒስትሮች በሙሉ ሙልሂድ ከሆኑ አንተ ብቻህን ምንም ማድረግ አትችልም፣ በድምፅም ብትል ይቀሙሃል ማለት ነው። በተለያየም በኩል ይሄ ሰውዬ አምባገነን ሆነ ብናው ሊፈነግሉህ ይችላሉ። ግን በተለይ ከዛ መካከል እነሱ ጋር የሚገናኝ ጥቅም ካለ ይሄ ነገር በዚህ መልክ መወሰን አለበት ብለው ይወጥሩሃል። እዛ ግዜ ሳትወድ በግድህ ያን ነገር እንድትስማማል ያረጉ ይችላሉ ማለት ነው። ግን ወንጀል እንደሰራ እየታወቀው ያዘነ ያን ነገር በግድ ይበረከካል። ይሄ ሰውዬ ወንጀለኛ ነው። ምክንያቱም በዛ ኃላፊነት ላይ እስካለ ድረስ sultaanun ተጠቅሞ እስከመጨረሻው ድረስ ያን ነገር ማስከበር ነበረበት። ግን አልቻለም። ባለመቻሉ ባንዲ ቀድያ ማነው በተወሰነች ነገር ብቻ በሕገ መንግስት ደረጃ አይደለም በመመሪያ ደረጃ አይደለም ማ ከሆነ ሕገ መንግስቱን በአልማንያ በኩፍር ተሞላው ከዛ በኋላ ምንም ዋጋ የለውም። አንተ ሕገ መንግስት ትክክል ነው ግን በተለያዩ ንዑሳን ጉዳዮች የሌሎቹ ተጽኖ ያደርጉብሃል ማለት ነው። ከቤተሰብ ጀምሮ በሚስት በኩል ይመጣባሉ አሲጣው በሰራተኛ በኩል ይመጣ በጸሐፊ በኩል ይመጣባል ይሄን ካላደረጉ ችግር ነው ምናምን ጥሎ ያዋክቡሃል። እዛ ግዜ ሐቁን ይያወክ ማድረግም እየፈለክ በተለያየ ምክንያት ወንጀል መሆኑን ይያወክ ትገደድና የተሳሳተ ውሳኔ ተሰጣለህ ማለት ነው። ይሄ ሰው የካላህ ሸርዑጭ ስተፈረደ ድረስ sultaanun ተጠቅሞ የመጣው ይምጣ ብሎ ማድረግ ነበረበት። ያንንም ባለማድረጉ ወንጀለኛ ነው ከባድ ወንጀል ውስጥ ገብቷል አዳላ ጉድሏልና ማለት ነው። ግን ካፊር አይደለም ለምን በኒያው አልካደውም ያ ነገር ሐቅ መሆኑን ያምንበታል ወንጀል እንደፈጸመም ያምናል። አንድ ሰው ወንጀልን ሲሰራ ወንጀሉ ሐላል ነው ምንም ችግር የለውም ሲል ነው የሚከፍረው። በመስራቱ ብቻ ግን አይከፍርም ማለት ነው። ግን አይከፍርም ማለት ቀላል ነገር ነው ማለት አይደለም። ከባድ አክበረል ከባኢር የሆነ ወንጀል ሰርቷል አላህ ቢፈልግ ይምረዋል ቢፈልግ ሊቀጣው ይችላል ማለት ነው። ቀጥታ ግን ከፈራ አትለው እንግዲህ በአንድ መስአላ በሚሆንበት ጊዜ ማለት ነው። ወጥ የሆነ መመሪያ ከሆነ ግን ህገ መንግስት ውስጥ ጸረ እስላም የሆነ ነገር ታሰፈርክ አልቆልሃል። ምክንያቱም ያ ነገር ቋሚ ነው ላንተ ብቻ ሳይሆን ለትውልዶች አገር መመሪያ ብሎ ጸድቋል ማለት ነው። ያን ነገር ካስቀመጥክ በኋላ እኔ ሙእሚን ነኝ ብትል ወይም ተጽኖ ተደርጎብኝ ነው ብትል አትችልም። ያ ነገር ማትችል ከሆንክ መልቀቅ አለብህ እንጂ ይሄ በህገ መንግስት ደረጃ የሚደነገጉ ነገሮች ጸረ እስላም ሆነው አንድ ሰው በዛ አስተተመራ ድረስ ሙእሚን ነኝ ሊል እንደማይችል ነው። ፈኡላይከሁሙል ካፊሩን ብሏልና አላህ Subhanahu Wa Ta'ala። እና ብዙ ትንታኔዎች የሚያስፈልገው አያት ነው። ብዙዎቹ ዝላይ ውጅምብርም ይፈጥራሉ አዳኡል እስላም ወከተብና አለይሂም فيها ان النفس الى እና አላህ በተውራት ውስጥ እዛች ተውራት የተባለች kitab ተወረደ በኋላ በውስጧ የተለያዩ ለሰው ልጆች እጅግ ጠቃሚና ገንቢ የሆኑ ደንብና ህጎችን ጽፈንባታል ይላል። ከተጻፉት ለምሳሌ ወንጀለኛ መቅጫ አንዳንዶቹ ነጥቦች ለምሳሌ ይልና በተውራት ውስጥ ምን ተጽፏል? አነ ነፍሰ ቢነፍሲ ነፍስ የገደለ ሰው ያላግባብ ንጹሃንን ነፍስ የገደለ ያጠፋ ሰው ከተገኘ ይቀሱ ቢነፍሲ በነፍስ ይተካል ነፍሰ ገዳይ ራሱ ይገደላል ነው የሚለው የተውራት kitabም ማለት ነው። አሁን ግን እንደዛ አይነት አንቀጽ ተውራት ውስጥ አገኛለህ የለም አሁን እሱ ተሻሽሏል ማለት ነው ወጎበዞቹ። እና ፊቱን እንትነ ጥላት ቀብተህ እንደዚህ ፊቱን አያላይ ጭነህ ወደ ኋላ ዙረው የእንደገ ዋስላታ ሰው ነው ምናምን ብለ ቸብቸብ አድርገው ተለቀዋለህ ነው የሚለው። ይሄ እንግዲህ ራሳቸው ያጨማለቁት ነው። አላህ ግን ልክ ቁርአን እንደሚለው አንነፍስ ቢነፍስ ነው። ነፍስ የገደለ ሰው ያላግባብ ከሆነ ገደለው አውቆ በቀጥታ መገደል ነው ያለበት ቂሷስ ነው የሚያዘው ማለት ነው። ወልዓይነ ቢልዓይኒ ያካል ክፍሎችም እንደዛው በነፍስ ደረጃ ብቻ ሳይሆን አይንን ያወጣ ሰው ያንዲ ሰው አይን ያፈሰሰ ሰው ከተገኘ ወንጀለኛ ያን ነገር ማድረጉ ከተረጋገጠበት የሱም አይን ተፈሰሳለች። አንዳይኑም ከሆነ አንዳኑ ሁለቱንም አጥፍቶ ከሆነ ሁለቱም ይጠፋለታል ማለት ነው። ለምን በሌሎቹ ላይ የፈጸመው ነገር በተመሳሳይ አዳላ መሟላት አለበት የሚለው ተውራት ውስጥ ጽፈነዋል ይላል። ወልአንፈ ቢልአንፍ ወልአንፈ ቱጅደዑ ቢልአንፍ የሰውን አፍንጫ ጋጦ ከሆነ የሱም አፍንጫ ይጋጠጣል ነው የሚለው ተውራት ማለት ነው። ወልኡዙነ ቢልኡዙን የሰውን ጆሮ ሸልቶ ከሆነ የሱም ጆሮ ይሸለታል ይላል ተውራት ማለት ነው። ወሲነ ቢሲን ወሲነ ተቅለዑ ቢሲን ጥርስ አውልቆ ከሆነ የሰውን ንጹሃን ጥርስ የሱ ጥርስ ይወለቅ ነው የሚለው ተውራት ራሱ ማለት ነው። ወልጅሩሃ ቂሷስ ከዛም በኋላ ሌላ የተለያዩ ቁስሎች አቁስሎ ከሆነ እነዛን ተመሳሳይ የሆኑ ቁስሎች በአንጻራቸው ይተካሉ። እንግዲህ አንድ ሰው የተለያየ ቁስል ልታቆስለው ትችላለህ። በዛ በቁስሉ ባለሙያ ይገመግምና ይሄ ቁስል ይሄን ያህል ጥልቀት አለው ይሄን ያህል ስፋት አለው በዚህ መልክ ቂሷስ ይደረግ ማረግ ይቻላል ከተባለ በቁስሎችም መጠን ቂሷስ መምጣት አለበት ነው የሚለው ተውራት ራሱ ማለት ነው። ግን ቁስሎች ሲባሉ አንዳንድ ጊዜ የማይመቹ ቁስሎች አሉ። አደገኛ ቦታ ላይ ይሆንና በዛው ልክ ለማድረግ ማትችል ወይ ትጨምራለህ ወይም ትቀንሳለህ። ያ ምናልባት አልፎ ከሄደ ለምሳሌ ሆድ ላይ ቢወጋው አንድ ሰው ሆድ ላይ የላይኛው የመጀመሪያው መጠነኛ ይሆናል። ቆዳውን ብቻ ቀዶ ለእንት ሊል ይችላል። ቂሳስ አረጋለሁ ስትል ግን አልፎ ወደ ሆድቃው ሊገባ ይችላልና ለሞት ይዳርጋል ማለት ነው። ያ አደገኛ ነው አይቻልም የሚባልበት ቦታ ላይ ከሆነ ተገምግሞ በነፍሱ ዋጋ ይተካል ማለት ነው። በቀጥታ ግን ያንኑ አይነት ቁስል አቁስለን በዛው መጠን መተካት እንችላለን ከተባለ ማንኛውም ቁስል በአንጻሩ ትተካለች ብሎ ነው ተውራት የሚደነግገው ማለት ነው። ናወል ጁሩሃ ቂሷሱን ሙተማቲላቱን ቁስሎችም በተመሳሳይ ቁስሎች መከፈል አለባቸው ነው የሚለው ተውራት። ይሄን ታለ በኋላ መብቶችን ታስቀመጠ በኋላ ፈመን ተሰደቀ ቢሂላል እንደገና ወደ ሽምግልና ለመምጣት እነዚህ አይነት እንግዲህ ጥቃቶች የተፈጸመበት ወገን እኔ ቂሷስ ፈልጋለሁ ይብሎ ክሱን ታቀረበ በኋላ ወንጀለኞቹ ደግሞ በክሳቸው ካወቁ ወይም ከተረቱ በኋላ ተስማሙ ማለት ይቻላል ማለት ነው። እና አፉትሉታላችሁ ይላል ዳኛው ማለት ነው። ተናዙል ታረጋለህ ይለዋል። አዋን አረጋለሁ እንካለ ተሰደቀ ቢሃላ ተርቂ ማድረጉ ነው። ሰደቃ እንዲያደርግ ይቆጠርልሃል። ለምሳሌ አባተን ሰው ገድሎታል ሰውየው ወንጀለኛው ተይዞ ሊገደል ቆረ ተወሰነበት ማለት ነው። እና የዛ ጊዜ አፉትለዋለ ወይስ ተንፊዝ ይደረግ ህክሙ ይባላል የሟች ወገን ማለት ነው። የዛ ጊዜ እኔ አፉ ብያለሁኝ ምን የሰውየው ቢገደል ያው ስጋውን አልበላው ደሙን አንጠጣ አባታችን ደው አንዴ ሙቷል ብሎ ተናዙል ይሆናሉ ማለት ነው። የዚህ ጊዜ እነዚህ ሰዎች የሟች ወገኖች ለዚህ ሰውዬ ነፍሱን አዳኑት ማለት ነው። መገደል ያለበትን ሰውዬ ትልቅ ሰደቃ ሰደቁ። ስለዚህ ፈመን አፋ ማለት ነው አፉ ያሉ ሰዎች ተሞት ያዳኑት ሰዎች ትልቅ ሰደቃ ስለሰደቁ እኛ ይቅርብን ብለው ተናዙል ካደረጉ የራሳቸው መብት ነው። ግድ ይገደል አለለም ለነሱ ሲል ነውና ይገደል ያልኩት ኢላ አላህ Subhanahu Wa Ta'ala። ይገደልልን ካሉ ግን በቃ መገደል አለበት ነው የሚለው። فهو كفاره له نايا يتجدلون ሰውየ ወገናቸውን ተክተው መግደል ሲገባቸው ይቅርብን ሰውየውን ይለቀቅልን ካሉ በዋጋም ቢሆን ነፍሷ ጋር ከፍሎም ቢሆን በነጻም ቢሆን ሁሉንም ያካትታል። በዛ መልክ ሰውየውን ከሞት ያዳኑ ሰዎች ትልቅ መስዋዕት እንደከፈሉ ይቆጠርላቸውና በዛ አንጻር ከፋራ ይሆንለታል ማለት ነው። ወልየል አምር የሆነው ሰውየ ወንጀሉን አላህ ይመረዋል። ፈለገው ወንጀል ቢኖረው ሙእሚን እስከሆነ ድረስ ይሄንን የሞተበትን ሰውዬ ቂሳስ ማድረግ ሲገባው እኔ አፉ ብያለሁኝ ካለ ልጁ ከሆነ ለምሳሌ አባት ከሆነ በቀጥታ እሱ ነው ተጠያቂው። እኔ ያው ልጄን የገደለውን ሰውዬ ተወለቅቀዋለሁ ለአላህ ብዬ ካለ አላህ ደግሞ በዛ አንጻር የእሱን ወንጀል ነፃ ያደርገዋል ማለት ነው። ትልቅ ጥቅም ነው ማለት ነው። ሰው ከሚገደል አንተ ሰውዬው ያንተው ሙቷል ምንጊዜም፣ ለአላህ ብለህ ከተውክ ግን አንተ ትጠቀማለህ በዛ አፉ በማለትህ ወንጀልህን አላህ ይምርልሃል ማለት ነው። ወመን ለም ይህኩም ቢማ አንዘለላህ እና በዚህ መሰረት አሁን እንግዲህ ተውራት ይሄን ነበርና የምታስተምረው ተዛ ጀምሮ እንጅልም በዛው ላይ ነው የቀጠለበት ማለት ነው። ትንሽ እንኳን ንዑስ የሆኑ ልዩነቶች ቢኖሩ ተውራት ላይ በመሰረቱ ቂሳስ ነው ግዴታው። ሰው የገደል ሰው ይገደል ነው የሚለው ቀጥታ ማለት ነው። አማራጭ አያደርግም። አፉታሉ ግን የሟች ወገኖች ይችላሉ። እንጅል ግን የገደለ የነፍሱ ዋጋ ይከፈለው ነው የሚለው ለገዳዎች ለሟች ወገን ማለት ነው። ያ ልዩነቱ ትንሽ የተወሰነ ነገር ሆነ ማለት ነው። ለነፍሱ ዋጋውን ከከፈለ መገደል አያስገድደውም ነበር በእንጅል በኩል ማለት ነው። ቁርአን ግን ሶስቱንም አማራጭ ነው የሚጠቀመው ማለት ነው። እና የሟች ወገኖች ይገደልልን ካሉ ይገደላል። በገንዘብ እንደራደራለን ገንዘብ ይከፈለን ካሉ ገንዘብ ይሰጣቸዋል። በነጻፉ ላለውም ካለ ሁሉም ይፈቀድለታል። ለምን እስላም ሰፊውን ሆነውና የመጣው ማለት ነው። ስለዚህ በዚህ መልክ ነው የላክነው ተውራትን ቀደም ሲል ይላል። ወመሆኑም ወመን ለም ይህኩም ቢማ አንዘለላህ በዚህ መልክ አላህ ያወረደውን መመሪያ ለህዝቦች እንግዲህ ውሳኔ አድርጎ በስራ ላይ የማያስተረጉም ባለስልጣን ፈኡላኢከ ሁም ዛሊሙን የዛ አይነቶች ዳኞች ግፈኞችና በደለኞች ናቸው። ምክንያቱም የሰዎችን ሀቅ ተገቢውን ግምት አልሰጡም ማለት ነው። ሰው ገሎ ሲያበቃ አያገባህም የህገ መንግስታችን ሰው መገደል የለበትም ይላል ይላል በአሁኑ ጊዜ እንዳለው። ስለዚህ ሰው መገደል የዋቃ ኋላ ቀርነት ነው። ተፈለክ ይህን ያህል ነፍስ ዋጋ ትወስዳለህ፣ ከፈለክ እንዳውም ይህን ያህል አመት አስረዋለሁ ይልና የእሱ መታሰር ምን ይጠቅመሃል አንተ? እንደዛ የሚያደርጉ ሰዎች እነዚህ ዛሊሞች ናቸው። ማን ነው የዘለሙት? የተለያየ ክፍል ነው የዘለሙት፣ አንድ ወገን ብቻ ሳይሆን ማለት ነው። አንደኛ ባላቅማቸው አላህን እንኳን ሊዘልም የሚችል ሰው ባይኖርም አላህን ለመዘለም የሞከሩ ናቸው። አላህ ህግ አውርዷል፣ ፍጥሮችን የፈጠረው እሱ ነው። እንዲህ አይነት ወንጀል የሰራ ሰው በዛ አይነት መቀጫ ይቀጣ ብሎ ህግ አስቀምጦ ይያለ አንተ ያገባህም ሲሉት አላህን ራሱ መብቱን ቀሙት ማለት ነው። ያላህን ህግ ዘለሙ። ሁለተኛ የሟችን ወገኖች ዘለሙ ማለት ነው። ሟቾች እንግዲህ ልጃቸው ነው አባታቸው ነው እንድማቸው ነው አጥተዋል። ስለዚህ ይህ አይነት ተጥቢቃ ይደረግላቸውም ከተባለ ሐቃቸው ተገፈፈ ማለት ነው። ሶስተኛ ህብረተሰቡን ዘለመ በጥቅሉ የሰው ልጆችን። ለምን? የሰው ልጆች ክብር አላቸው በመሰረቱ ወለቀድ ከረምና በኒ አደም እንዳለው። ስለዚህ ሰው ተገሎ እንደ ከብት የከብት እንኳን ዋጋ አለው አያገባህም ብሎ አንድ ባለስልጣን ዝም ብሎ አላህ የወሰነውን መመሪያ ትቶ አያገባችሁም በዚህ መልክ ነው መቀጣት ያለበት ካለ የሰው ልጆችን ክብር እንደረገጠ ይቆጠራል። ትገል ማናለብ ነው የሚለው ድርየው ሁሉ ማለት ነው። ገለ ምን ሆነ ገሎ ስለሚል የሰው ልጅን ክብር ያስደፍራል ማለት ነው። በመጨረሻ አራተኛ እሱን ራሱን ዘልሟል። እሱን ራሱ በዚህ ድርጊቱ ለጀሃነም ያጋልጣል ማለት ነው። እና የዛ አይነት ድርብርብ ዙልም ውስጥ ነው የገባው። አዙልሙ ዙሉማት እንደተባለው እና የዛ አይነት ስልጣን ያላቸው ሰዎች ታግሪ ኃላፊነታቸውን መወጣት ግዴታቸው ነው። ካልሆነ ግን የማይችሉ ከሆነ መጀመሪያውኑ መውጣት አለባቸው እንጂ ዝም ብሎ ስልጣን ላይ ተቀምጦ የኔን ህግ ያጨማለቀ ህዝቦችን እየጨቆነና ያፈነ እቀጥላለሁ ይብል ይሄ በዟሊሞች ማህደር ተመዝግቧል ተይዞለታል ሲል ያስተነቅቃል አላህ Subhanahu Wa Ta'ala. وقفنا على اثارهم بعيسى ابن مريم الى እንግዲህ ስካውን ስለ ተውራት ነው። እግር መንገዱን ግን ያ የተውራት ህግ በተለይ በእነዚህ ነጥቦች እንዲያልተሻረ እየቀጠለ እንደመጣ ነው የሚያሳየው። ለምን መደምደሚያው በጀምዕ ነው ያጠፈ የመጣው ማለት ነው። ወመን ለም ያህኩም ቢማ አንዘለ الله قال በኋላ ምን ለይሁዲ አይደለም ክፍት አደረገው ማለት ነው። በማንኛውም ዘመን በየትኛውም ሀገር አላህ ባወረደው መመሪያ ያልመራ ባለ ስልጣን ፈውላይከው ሙልካፊሩን ከይሁዶቹ ጀምሮ የሚለውን ያካትታል። እንዳውም አንዳንዶቹ ይሄ በይሁዶች ሰበብ ይወረደውና ሙስሊሞችን አይመለከተም ብለው ሊከራከሩም ይሞክሩም አሉ። ይሄ ማለት ቁርአን ተውራት በታች ነው እንደማለት ነው። ተውራት የሰው ልጆችን በዚህ መልኩ ያስከበረ ቂሳስን ያስከበረ ይሄና ተንፊዝ ያላደረገ ሰው ካፊር ነው ሲል ቁርአን ግን ይሄን አይመለከተውም የተውራትን ቂሳ ነውና ያወራው ከተባለ ቁርአን ለሰው ልጆች መመሪያ የለውም በዚህ መስአላ እንደማለት ነው። አላህ ግን ይሁዶችን ነሳራዎችን ምናምን አላለም። ያላህ ህግ ይሄ ነው ተተውራት ጀምሮ። ይሄንን ህግ ያላስከበረ ባለ ስልጣን ከማንም ጎሳ ይንጣ የማንም እምነት ይከተል በዚህ ተጥቢቅ ስላላደረገ ድረስ ካፊር ነው በሚል ሁም ይያለ ነው የመጣው። አለበለዚያ ለይሁዶች ቢሆንማ ወመን ለም ይህኩም منهم ሚል ነበረ እዛው ይሁዶች ላይ ለማሰረ ማለት ነው። ግን የተውራትም ሆነ የቁርአን ወይም የእንጂል ያላህ ህግም እስከሆነ ድረስ ያ ሰዎች ባለ ስልጣን ሆነው እዛ ቦታ ሲቀመጡ ያአላህን መለኮታዊ ህግ ማስከበር አለባቸው። ያንን ካላደረጉ ግን ማንም ይሁን ማን ካፊር ነው ዟሊም ነው ብሎ ውሳኔውን ሰጠ ማለት ነው። ከዛ በኋላ ከተውራት እንደገና ወደ እንጂል በመሻገር ወቀፈና على اثارهم بعيسى ابن مريم الى እንግዲህ ይሁዶቹ በዚህ መልክ ከመጡ በኋላ እንደገና ደግሞ ሌላው ተረኛ መጣ። ነብዩላህ عيسى ابن مريم ተላከ አስከትለና መጣ ነው ይላል። አትባዕና ማለት ነው ቀፈይና ማለት። እንግዲህ ቀደም እንደተባለው በተውራት በጣም በርካታ የሆኑ ህዝቦች ናቸው እየተመሩ የመጡት፣ ብዙ ነብዮች ናቸው እየተቀባበሉ ተውራትን ተንፊዝ ያደረጉት ማለት ነው። ዒሳም ከነዛ አንዱ ናቸው። ተውራትን አልሻሩትም፣ ተውራትን ሊሽር አልመጣሁም ብለዋል ራሱ በግልጽ ማለት ነው። ግን ተጨማሪ ማብራሪያ ኪታብ ተሰጣቸው እሳቸው ማለት ነው። አንዳንድ የጎደሉ ተውራት ውስጥ ያልተሟሉ ነገሮች ካሉ ዘመናዊ ጊዜያዊ የሆኑ ችግሮች ካሉ ያንን ተጨማሪ መጥቶላቸዋል። እንደገና ተውራትን የበለጠ ሸርህ ለማድረግ ደግሞ አንዳንድ ቦታ ጠቅለል ያለውን ነገር ለማብራራት ነው የመጣው እንጂ ተውራትን ሊሽር አልመጣም እንጂል ራሱ ማለት ነው። ስለዚህ ሁለቱንም ነው የተጠቀሙት ዒሳ። ተውራትንም እንደ መሰረት እንደ ሌሎች ነብዮች ይጠቀሙበት ነበረ፣ እንጂል ደግሞ በተጨማሪ ተወረደላቸው። በዚህ መልክ መጣ ዒሳ ኢብኑ መርየም ይላል። ሙሰድቀን ሊማ በይነ የደይሂ ሚነ ተውራዩ በፊቱ የወረደውን ተውራትን አረጋጋጭ ሆኖ ነው የመጣው። ተውራትን ሻሪ ሳይሆን ተውራት በትክክል ያአላህ ኪታብ ነው እኔም እስማማበታለሁኝ በሱ እንመረአበታለን ብለው ነው የተነሱት ማለት ነው። ወአተይናሁ الانجيل ዚያደተን فيه እንደገና انجيلን በተጨማሪነት ሰጠነው ይላል። انجيل በሚሰጥበት ጊዜ فيه هدن ተውራትም ሁዳና ኑር ተሞልቶበታል ብሎ ነበር። አሁን እንደገና መዚድ የሚነል ሂዳያቲ ወኑር انجيل ውስጥ ደግሞ በዛኛው ኪታብ ያልተብራሩትን በደንብ የሚያብራራ መመሪያዎችን ያዘለ ሆኖ መጣላቸው انجيل ማለት ነው። እንዲሁም ደግሞ አህካሞቹ ውሳኔና ደንብ ህግጋቶቹ በደንብ የጎሉና የተብራሩ ሆኖ መጡ። ኑር የተሞላበት ኪታብ ጨመርንለት ይላል። ኑሩን አላ ኑር እንደሚለው ومصدقا لما بين يديه كبستفيتو بوردو كتاب اند يميمسكر يمياراغاغت هو تورات يا الله كتاب نو انيا مننمرابتالن سلازي انجيل متى مالت توراتن شاره تسرا وتاو مالت ايدلم انداو مسو يا الله كتابنا بتام تقامي يونه دوكمنت مهونن او مسكرالو يالن يمتاو مالت نو كبفيتو يمتاون تورات ياطاطالنا يانقواششه المتام انجيل مالت نو وهودن እንደገና በጣም ብሩህ የሆነ መመሪያ ነበር። ወመውዒዛተን ተግሳጥም ነበር ለሰው ልጆች በጣም በስሜት ሰርጦ የሚገቡ ስሜት የሚነኩ ምክሮች ህክሙ የህከሞች ጥበቦች ነበሩበት ማለት ነው። እና የዛ አይነት እንግዲህ ጥቅሞችን አዝሎ የመጣው ኪታብ ለመውዒዘተ ሊልሙተቂን አላህ ለሚፈሩና በፍቃዱ ለሚመሩ ለትሁታንና ለፈርሃያን መመከሪያ አድርገን አወረንለት እንጂልን ይላል። ስለዚህ ነብዩላህ ኢሳም ተውራትን አልሻሩትም አልቀየሩትም አብራሩት። አንዳንድ ግን ከግዜ ጋር የማይሄዱ ነጥቦችን አልፎ አልፈው ተውራት ራሱ ቁርአን የራሱን አንቀጽ እንደሚሽር አልፎ አልፎ በተውራት የታረሙና የተስተካከሉ አሉ። እንደ ኪታብ ግን ባለ መልክ አወድሰው ነው የተቀበሉት እሳቸው ማለት ነው። በዚህ መልክ እንግዲህ ኢሳ ተረኛ ሆኖ በሚመጡ ጊዜ ወሊያህኩም አህሉል ኢንጂል አሁንም ደግሞ ኢሳን ተቀበለናልና ተከተነናል በእንጅል ተስማምተናል ያሉ ወገኖች ካሉ ይላል አላህ የእንጅል ባለቤቶች ይፍረዱ ቢማ አንዘለላሁ ፊህ በእንጅል ውስጥ ባወረደው መመሪያ ህግና ደንብ ይላል ማን እንጅል እንግዲህ ተጨማሪ መብራሪያና ብዙ ውሳኔዎችን ይዞ የመጣ እንደመሆኑ እንጅልን ያልተቀበሉ በመካዱ ያወድቀዋል ማለት ነው ይሁዶቹ። ግን ተቀብለናል የሚሉት ደግሞ በእንጅል ላይ የመጣውን ተጨማሪ ማስከበር አለባቸው በተውራት ብቻ መወሰን ሳይሆን ማለት ነው። ወመን ለም ያህኩም ቢማ አንዘለላህ ሰዋኡን ካነ ፊ ተውራት ወልእንጅል ማለት ነው። በእንጅልም ይሁን በተውራት ውስጥ አላህ ያወረደውን ህግና መመሪያ በስራ ላይ ያላዋለና ያላስከበረ ሰው ወይም ውሳኔ ፍርዱን በሱ ላይ ያላስመረኮዘ ዳኛ ከሆነ ፈውላይከ ሁሙል ፋሲቁን እነዚህ ከኔ ፍቃድ ያፈነገጹ አጉራ ዘለሎች ናቸው ይላል ማአን። ስለዚህ አደም አልሁክም ቢማ አንዘለላህ ሶስት ስም አሰጠ ማለት ነው። አንደኛ የመጀመሪያው ፈኡላኢከሁሙል ካፊሩን፣ ሁለተኛው ፈኡላኢከሁሙል ዛሊሙን፣ ሶስተኛው ደግሞ ፈኡላኢከሁሙል ፋሲቁን። ሶስቱንም ሲፈቶች አካትታል ማለት ነው። አንድ ሰው ያአላህን እንግዲህ ሸርዓውቆ ሙስሊም ነይ ብሎ ወይም ደግሞ ይሁዲም ከሆነ ይሁዳ ተውራትን ይቀበላለሁ ነሷራም ከሆነ እንጅልን ይቀበላለሁ ካለ በኋላ አላህ ፍርሷ ሰጥቶት ህዝቦችን ለመምራት አስችሎት ይሄን ነገር ተጥቢቅ ለማድረግ ካልሞከረና ካልጣረ ካፊርም ነው ልትለው ትችላለህ። ያ የሚከለክለው ነገር እስከለለ ድረስ ዟሊም ነው ልትለውም ትችላለህ፣ ፋሲቅ ነው ልትለውም ትችላለህ የሚል አላህ የተለያዩ ስሞችን ሰጠው ማለት ነው። እና አንዳንዶቹ ቅድም በተባለው መሰረት መጀመሪያ ዕውቀቱም ፍላጎቱም እምነቱም ሳይኖረው ከቀረ ያ የለየለ ስለሆነ እሱ ካፊር የሚለው ስም ይሰጠዋል። በተለይ ሁለተኛዎቹ ደግሞ ሁለተኛ ደረጃው ሰውየው በመሰረቱ ያምናል ያአላህን ሸርዕ ተጥቢቅ ለማድረግም ፍላጎት ነበረው፣ ግን በተለያየ ምክንያት ጥቅም አጣሎት ወይም ጉዳት ፈርቶ ገሸሽ ያለ ከሆነ ዟሊም ነው ራያው ሰዎችን ማቸነፋቅቶት ነውና እጅ ሰጠው ማለት ነው። ሶስተኛው ደግሞ ለጥቅም ብሎ ማለት ነው። ያ ሐቁ የነበረ ግን እኔ ለመኖር ከሁሉም ጋር ለመስማማት ይሄ ነገር ባሁን ጊዜ ሊያሰድ አይችልምና ብሎ ከሆነ ይሄ ደግሞ ያው ተአላህ ፍቃድ ሁን ብሎ ያፈነገጠ ነው ማለት ነው። እና በዚህ መልኩም የተነተኑ አሉ። በማንኛውም መልኩ አንድ ሰው አላህ ሁክም እንደ ሱልጣን ሰጥቶት ያንን ነገር ለተጥቢቅ ለማረግ እየቻለ በገዛ ድክመቱና ጉድለቱ ወይም በልግመቱ ይሄ ነገር ተጥቢቅ ሳይደረግ ከቀረ ሶስቱም ስሞች የሚያሰጉት መሆኑን ነው የሚያሳየው ማለት ነው። ወአንዘልና ኢለይከል ኪታብ ቢልሐቅ ኢላል እንግዲህ የቀደምት መጻፎችንና ነብዮችን መመሪያዎችን መቀበልና መከተል ወይም መካድና ማስተባበል የሚያስከትለውን መዘዝና ጦስ ከገለጸ በኋላ ወደኛ መጣማን ወደ ሶስተኛው ቡድን እንደገና ደግሞ እናንተ ሙስሊም ተብዮች ማለቱ ነው የነሱን ዜና እየሰማችሁ እንደሃላቸው ይያሉ መተላለፍ ያላይም ሰላችሁ እናንተም ላይ ይመጣል ይላል። በመሆኑ ወአንዘልና ኢለይከል ኪታብ ያ መሐመድ ይሄንን ታላቅ ኪታብ ደግሞ ወደ አንተ አወረንልህ በተራ ይላል ቁርአን ቢልሐቂ በትክክል ያለ ምንም ጥርጥር ቁርአን ከኔ ነው የመጣው ማለቱ ነው። ሙሰድቀ ሊማ በይነ የደይሂ ሚነል ኪታብ ከበፊቱ የቀደሙትን ኪታቦች የሚያረጋግጡ ነው። ተውራት ወለዲ አንዘለ አለይከል ኪታብ ሚንሁ አያቱ ሙህከማቱ ሁነ ኡሙል ኪታብ ወኡኸሩ ሙተሻቢሃት ወአንዘለ ተውራተ ወልኢንጂለ ሚን ቀብሉ ኢላል ሱረቱ አሊ ዒምራን መግቢያው ላይ ማለት ነው። ተውራትም ልክ እንደ ቁርአን ከአላህ ነው የመጣው እንጂልም ልክ እንደ ቁርአን በአላህ ነው የመጣው ብሎ የሚመስክር አድርገን የናንተን ደሞ ኪታብ አወረንላችሁ ይላል። እና ሙሰድቀን ሊማ በይነ የደይ ማለት ሊማ ሰበቀሁ ሚነል ኩቱቢ ከሱ በፊት የቀደሙትን መጽሐፎች የሚያረጋግጥና የሚመስክር አድርገን ቁርአንን አወረንነው ይላል። ስለዚህ ቁርአንን የተቀበለ ሰው ተውራትንም እንደ ኪታብ ይቀበለዋል በጥቅሉ ኢንጂልንም ይቀበለዋል ኢማን ቢልኩቱብ አለ ውስጥ ስለሚገባ ማለት ነው። ከዛ በኋላ ግን ወደ ዝርዝር ሲገባ አንዳንድ ነጥቦች ቁርአን የሻራቸውና ያሻሻላቸው ሊኖሩ ይችላሉ። መሰረተ ሐሳቡ ግን ያላህ ኪታብ አይደለም ተውራት አይልም ማለት ነው ኢንጂልንም እንደዛው። ስለዚህ ሙሰድቀን አረጋጋጭ አድርገን ያወረንላችሁ አረጋጋጭ የሚለው በሁለት መልኩ ተረጉማል። አንደኛ ተውራትና ኢንጂል የመጨረሻው ታላቁ ነብይ ታላቁን መጽሐፍ ይዞ ይመጣል ይያሉ ትንቢት ተናግረው ነበር። ያንን ያሉት ነገር ቁርአን ሳይወርድ ቢቀር መሐመድ ሳይላክ ቢቀር ምን ይሆን ነበር? ውሸታም ይሆኑ ነበር አይደለም? የነሱ ትንቢት ያስቀመጡት ነገር እንዲረጋገጥ ብሎ ያመጣው ይሄው ተውራትና ኢንጂል እኮ የመጨረሻው ቁርአን ይመጣል ብሎ ነበር መጣ ብሎ መሰከሩለት በር ከፈቱለት ማለት ነው ጋበዙ። የኛ ስራ አልቋል እንግዲህ ሌላው ተረኛ ይመጣል እስካሉ ድረስ ማለት ነው። አንድ ይሄ ነው። ሁለተኛ ተውራትና ኢንጂል ሲወረዱ ራሳቸው አላህ አወረዳቸው ወይስ ምሎ ሰው ፈጥሮ ነው ያመጣቸው የሚል ሸክል አለበት ሰው ላ አላህ ነው የላካቸው ብሎ መሰከረ ቁርአን ዕቅና ሰጣቸው ማለት ነው። በዚህ መልክ እንግዲህ አንደኛ ትንቢያቸውን በመምጣቱ ራሱ አረጋገጠ። ሁለተኛ ደግሞ ያ እነሱ ይመጣሉ ማለታቸውን ከመረጋገጡን በተጨማሪ እነሱ ደግሞ ራሳቸው ያላህ ኩቱቦች መሆኑን መሰከሩ። ስለዚህ ኩቱቦችና ነብዮች ተደጋጋፊ ናቸው ስበርሳቸው ማለት ነው። አንዱ አንዱን አይነቅፍም። እኔ ብቻ ነኝ ትክክለኛው እኔ ብቻ ነኝ ያላህ ኪታብ የሚል የለም። ሁሉም አንዱ ለሌላው ምስክርነት እየሰጠ ነው የመጣው። ይሄ ከሆነ ታዲያ ተከታዮች ለምንድን ነው የሚጣሉትና የሚዘራጠጡት? መመሪያቸው አንድ ሆኑ ይያላቸው ማለት ነው። إنا ومهيمنا عليه هذا وصلى الله وسلم على النبي وإلى لقاء